ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ታህሳስ 29 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም ከዝግጅት ክፍላችን ለዕለቱ የቀረበውን ሐተታ እናስከትላለን። ሌባን ሌባ ቢሰርቀው ምን ይደንቀው በሚል ርዕስ የቀረበ ነው። በማስከተል ጠባብነት ቢወጠር ይበጠሳል በሚል ርዕስ የቀረበ ጽሑፍ አስተምተን በመጨረሻም በ1993 ዓመተ ምህረት ጎህ መጽሔት ላይ ያባን በሚመለከት ወጥተው የነበሩ ሁለት ጽሑፎችን በተከታታይ አሰምተን ክፍል አንድ ፕሮግራማችን ይተናቀቃል። በቅድሚያ ዜና።
በሁሉም የወለጋ ዞኖች ማለትም በቄለም፣ በሆሮ ጉድሩ፣ በምዕራብ ወለጋና በምስራቅ ወለጋ ዞኖች የኢንተርኔትና የስልክ አገልግሎት የተቋረጠ መሆኑን ነዋሪዎች ለዜና ተቋሞች ከሰጡት መረጃ ማወቅ ተችሏል። የኢንተርኔት አገልግሎት ካቆመ 5 ቀናት ይሆናል ሲሆን የስልክ አገልግሎትም አልፎ አልፎ እንጂ አብዛኛው ጊዜ እንደማይሰራ ተነግሯል። የኢንተርኔትና የስልክ አገልግሎቶች እንዲቋረጡ የተደረጉት በኢትዮ ቴሌኮም ከፍተኛ አመራሮች ትዕዛዝ መሆኑን የውስጥ አዋቂዎች የተናገሩ ሲሆን ብዙዎች የጸጥታ ኃይሎች እየወሰዱ ከሚገኙት እርምጃዎች ጋር የተያያዘ ሳይሆን አይቀርም የሚል ግምት ወስደዋል። በጃልመሮ የሚመራው የኦነግ የታጠቀ ኃይል በአካባቢው በመንቀሳቀሱና በተፈጠረው የጸጥታ ችግር ምክንያት በኮማንድ ፖስት ስር መቆየቱ ይታወቃል። በአሁኑ ወቅት የስልክና የኢንተርኔት ግንኙነት የተቋረጠው የጸጥታ ኃይሎች በሄሊኮፕተር የሚመራ ከፍተኛ ወታደራዊ ጥቃት በኦነግ ታጣቂዎች ላይ እያካሄዱ መሆናቸው ነው ተብሏል። በቅርቡ በብሔርና በሃይማኖት ክፍፍል ሽፋን በዩኒቨርሲቲ ተከስተው የነበሩ ግጭቶችን ተከትሎ የወሎ ዩኒቨርሲቲ አስተዳደር በ335 ተማሪዎች የአስተዳደር ኃላፊዎችና መምህራን ላይ እርምጃ ወሰደ መሆኑን አስተውቋል። 12 ተማሪዎችና 2 የአስተዳደር ኃላፊዎች በቁጥጥር ስር ውለው ጉዳያቸው በፍርድ ቤት እየታየ ሲሆን 320 ተማሪዎች ደግሞ የመጨረሻ ማስጠንቀቂያ የተሰጣቸው መሆኑ ተነግሯል። አንድ መምህር ከስራ መታገዱም ተገልጿል። በቅርቡ በዩኒቨርሲቲ ውስጥ በተከሰተው ግጭት የሁለት ተማሪዎች ህይወት ማለፉና በርካታዎች ደግሞ የአካል ጉዳት የደረሰባቸው መሆኑ ይታወቃል። ማክሰኞ በደቡብ ክልል በሚገኘው በአማሮ ልዩ ወረዳ ማንነታቸው ያልታወቁ የታጠቁ ሰዎች ባካሄዱት ጥቃት 2 ወጣቶች ላይ ጉዳት ማድረሳቸው ታውቋል። ጥቃቱ የተፈጸመው በወረዳው ውስጥ በመጥገኝ ፈጫፎ በተባለች አነስተኛ መንደር ሲሆን ታጣቂዎቹ በከፈቱት ተኩስ በ14ና በ15 የእድሜ ክልል ውስጥ የሚገኙ 2 ታዳጊ ወጣቶች የተገደሉ መሆናቸው ተነግሯል። ጥቃቱን ያደረሱት ታጣቂዎች ከአጎራባች የኦሮሚያ ክልል የምዕራብ ጉጂ ዞንን በመሻገር ወደ ወረዳው የገቡ መሆናቸውና ማንነታቸው እንዳይታወቅ የራስ ጭንብል የለበሱ ናቸው ተብሏል። ቀደም ብሎ በሁለቱ አካባቢዎች ውስጥ በሚኖሩ የሀገር ሽማግሌዎችና ባለስልጣናት አማካይነት የሰላም ጉባኤ ተካሂዶ እርቅ ከተደረገ በኋላ የአካባቢው ጸጥታ ጋብ ብሎ የቆየ መሆኑ ቢታወቅም የተካሄደው ጥቃት ይህንን ሰላም ለማደፍረስ ሆን ተብሎ የተሰራ ተንኮል ነው ተብሏል። በመጨረሻም አርብ ታህሳስ 24 ቀን የአሜሪካው የትራምፕ አስተዳደር የኢራን ከፍተኛ ባለስልጣንና የአገሪቱ ሁለተኛ ሰው እንዲሁም በኢራን ማህበረሰብ ከፍተኛ ደረጃ ተወዳጅ የነበሩትን ጀነራል ቃሲም ሱሌማንን ከገደለች በኋላ በአካባቢው ያለው ሁኔታ እየተባባሰ መሄዱ እየታየ ነው። በኢራን ለሟቹ ጀነራል የ3 ቀናት የቀብር ስነ ስርዓት የተደረገ ሲሆን ኢራን ያጠፋ እርምጃ እንደምትወስድ ይፋ በተናገረችው መሰረት ማክሰኞ ታህሳስ 28 ቀን ለረቡዕ አጥቢያ በኢራቅ በሚገኙ ሁለት የአሜሪካ ወታደራዊ ካምፖች ውስጥ ከ12 የበለጡ በሰው አልባ መንኮራኩር የታገዙ ሚሳኤሎች በመተኮስ ጥቃት ፈጽመዋል። ኢራን በአሜሪካ ወታደራዊ ሰፈሮች ላይ በወሰደችው ጥቃት በሰውና በንብረት ላይ ጉዳት ያደረሰች መሆኑን ስትገልጽ የአሜሪካን ባለስልጣኖች በኢራቅ ወታደሮች ላይ እንጂ በአሜሪካ ወታደሮች ላይ ጉዳት እንዳልደረሰ በመግለጽ አስተባብሏል። በአሁኑ ወቅት በመካከለኛው ምስራቅና በፋርስ ባህረ ሰላጤ አካባቢ የጸጥታ ውጥረት የተከሰተ ሲሆን በተለያዩ ቦታዎች ላይ የሚገኙ የአሜሪካ ወታደራዊ የጦር ሰፈሮችና እንዲሁም እንደ እስራኤል የመሳሰሉ አገሮች የኢራንን ጥቃት ለመከላከል በከፍተኛ ጥንቃቄ ውስጥ የገቡ መሆናቸው ታውቋል። የኢራቅ ምክር ቤት እሁድ ታህሳስ 16 ቀን የአሜሪካ ጦር ከሀገራቸው እንዲወጣ ወስኗል። የአሜሪካው ሲቪል አቪዬሽን መስሪያ ቤት በኢራንና በኢራቅ እንዲሁም በአካባቢው አገሮች አየር ላይ የአሜሪካ አውሮፕላኖች እንዳይበሩ መወሰኑም ይታወቃል። ይህ በእንዲህ እንዳለ ረቡዕ ከኢራን ዋና ከተማ ወደ ዩክሬን ለመሄድ ጉዞ ጀምሮ የነበረው ቦይንግ 737 የህዝብ ማጓጓዣ አውሮፕላን በመከስከሱ በውስጡ የነበሩት 176 ሰዎች ህይወታቸውን ማጣታቸው ተነግሯል። በአደጋው ህይወታቸው የጠፋው ዜጎች 86 ኢራናውያን፣ 63 ካናዳውያን፣ 11 ዩክሬናውያን፣ 10 ስዊድናውያን፣ 4 አፍጋኒስታውያን፣ 3 ጀርመናውያንና 3 ብሪታናውያን መሆናቸው የዩክሬን የውጭ ጉዳይ ሚኒስቴር አረጋግጧል። ያደጋው ምክንያት ከአሜሪካና ከኢራን ውጥረት ጋር ያልተያዘ መሆኑ ቢነገርም ምን እንደሆነ እስካሁን አልታወቀም። ኢራን የአሜሪካን ፍጥጫን ተከትሎ የዓለም የነዳጅ ዋጋ በ1.4% የጨመረ መሆኑም ታውቋል። ወድ የፍኖተ ዲሞክራሲ ሬዲዮ አድማጮች ለዛሬ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ከሌሎች ፕሮግራሞች ጋር አብራችሁን ቆዩ።
የረቡዕ ታህሳስ 29 ቀን 2012 ዓመተ ምህረት የፍኖተ ዲሞክራሲ ሐተታ። ከሌባ ሌባ ቢሰርቀው ምን ይደንቀው? ከጣፊ ወያኔ በዘረኛ እብሪት ማንንም አይነካኝም ብሎ ሲወጣጥር ብዙ የተለፋበት የህዝብ አመጽ ድባቅ መጥቷል። ወያኔ የጠባብ ጠባብ በመሆኑ ራሱን በሐሰት ሲደልል በመክረሙ የመጣበትን አደጋ እንኳ በጊዜና በቀጡ ሊቋቋም አልቻለም። ወደ መቀሌ ፈረጠጠ። አመራሩ በተለይ ወያኔ ለአንሰራራ አከርካሪው ተሰበረ ብሎ አፍሞልቶ መናገር ባይቻልም መቸነፉ ምንም ጥርጥር የለውም። አሁንም ወደ ቀድሞው የበላይነት ቦታዬ እመለሳለሁ ብሎ ቢጨረጨርም ህዝብን ሊያናክስ ቢወራጭም ብዙ ሚሊዮን ገንዘብ ቢያፈስም ትግራይን ህዝብ አስፈራርቶና አደናግሮ ከሌላው ህዝብ ለመነጠል አሁንም ቢማስተንም ጸረ ህዝብ የሆኑት ዘረኞች መንገድ ቢጠርጉለትም ከእንግዲህ በበላይነት ሊገዛ የሚችልበት ሁኔታ ሊኖር እንደማይችል ወያኔ አሁንም የተረዳዋል መሆኑን ሰሞኑን ልዩ ጉባኤ ብሎ በመቀሌ ያደረገው የቀቢጸ ተስፋ ስብሰባና ያሰራጨው አስቂኝ ውሳኔ ምስክር ነው። ከሌባሌባ ቢሰርቀው ምን ይደንቀው ነው? 27 ዓመታት ሙሉ የወያኔ ተገዥና ታዛዥ ሆነው የቆዩ የራሱ ተለጣፊዎችና ካድሬዎች በባዕዳን ተገፋፍተው ላጥ ብለው ሲከዱት ኦዴድን ኦዴፓ አድርገው ኢህአዴግ ያለውን ሊያፈርሱበት ሲነሱ ዱብዳ ሆኖበት መረዳት አቅቶታል። አሁንም ቅጥረኞቹን ይዞ ኢህአዴግን ሊያስቀጥል የሚችል መስሎታል። ካዲው ሹመም ከተራ ካድሬነት እስከ ሹመነት ደርሶ ሲነክስ እየታየው ነውና ኢህአዴግን በህገወጥ ማፍረሱ የሚያስከትልበትን ቀውስ ሊረዳው አልቻለም። አንጃ ባንዳውን ቢያቅፍም ቀውሱ የሚሻሻልበት ሳይሆን የሚባባስበት መሆኑን አልተረዳም። የቆሰለ ወያኔም ሂደቱን ባለው አቅም እንደሚቃወመው የተጠበቀ አይመስልም። ወያኔም ጭንቅ ስለገባ ወደ ኤርትራ ህዝብም ወደ ጭቆኑ የኢትዮጵያ ህዝብም አቤቱታ ሊያሰማ ሲጥር መታዘብ ችለናል። 27 ዓመታት ሙሉ የጋተን ግፍና መከራ ደስታና ዴሞክራሲ ነው በሚል ድርቆ ሲሸፍጥም መስማት የግዶሏል። ዛሬ ኢትዮጵያ ላለችበት የቀውስ ሁኔታ ምንጩ ወያኔ ነው። ደርግም ህዝብን አፍኖና አሰቃይቶ ለወያኔ አጋልጦን እንደፈረጠጠው ሁሉ ወያኔ ኢህአዴግ ማለት በውሸት ላይ የተገነባ የዘረኞች አገዛዝ ነበርና ዛሬም ተኪዎቹ እንዲሁ ውሸታቸውን በዓለም አቀፍ ደረጃ ይጠርቃሉ። ሹሙም የሚናገረው ስለ አንዲት የምታት አገር እንጂ ስለ ኢትዮጵያ ሊሆን አይችልም ካልን ጊዜ አልፏል። ከጃጁ አማራቸው ሊቆነጅ ሆነና 27 ዓመት በዘረኝነት ጨቅይተው ዛሬ ስም በመቀየር ሊጸዱ ሲሞክሩ ወያኔ ግን የዘሬን ብተው ይዘርዝረኝ ብሎ ያንኑ የገማይ ገለማውን ውሸቱን ሳይቀይር ቀጥሎብን ሲሰራለት ይታየዋል። ህዝብን መናቂሏል። ይህ ነው የቄሮም ደጋፊ ሆኖ ሲውገረገር ድፍንቅል የሆኑት ጥቂት ጽንፈኞችን ሊያደናግር ቢችልም ሰፊውን የኦሮሞ ህዝብ ሊያሳስት አልተቻለውም። በአማራው ህዝብ ላይ ጸያፍ ዘመቻው እጅግ ያለ በመሆኑ የሚከተሉትን ውሁዳን ያስጠቃ እንደሆን እንጂ እንደ ተመኘው አማራውን እንደ ህዝብ ሊያጠፉ መቼም የሚችሉ አይደሉም። አደጋው እንዳለ ሆኖ ካልደፈረሰ አይጠራም ባይ ህዝብ ብዙ ሆኗል። ክርስትናም እነሳለሁ ፋጡማንም እወዳለሁ ይባል ነበር ድሮ በሁለት እግር ሁለት ዛፍ ሊወጡ ለሚከጅሉት ሁሉ። የሽሙ ፖለቲካና ቀባጣሪ አፉን ያመላክተናል። ክፉ ሰው ከፍቶ ያስከፋል በሚል ከይሲውን ወያኔ የጠላው ህዝብ ለጮሌዎቹ ሹሞች ድጋፍ ሊሰጥ ቢከጅልም ሳይውሉ ሳያድሩ ካውሬም አውሬ ህገወጥ መንጋ ባለጌ ዘረኞች በመሆናቸው ባጭር ጊዜ መጋለጣቸው አልቀረም። ህዝብ የታገለውና የተሰዋው ስብሃት አባይን በመገርሳና ገርባ ለመተካት ባለመሆኑ ሹሞቹ ስርዓቱን እኛ እንቀጥላለን የመንግስት ሽግግር ብለው ሲፈጠሙ ድጋፋቸው መትነም ጀመረ። ጥንት ናፖሊዮን በጨው ላይ ግብር ጨምሮ በህዝብ ዘንድ ጣዕሙን አጣ እንደተባለው ማለት ነው። በተፈለገው ደረጃ ባይሆንም ህዝብ ነቅቷል፣ አውቋል፣ ቢደናገርም ላጭር ጊዜ እንጂ ወዳጅ ጠላቱንም ለይቷል ማለትም እንችላለን። ለማደናገርና ለማስከበር ባዕዳንም አገር በቀል ባንዳዎችም በስፋት ተረባርበውበት ነው چگر تفت روی نبراو زاریم لشمو چوکت فت سلبای هونوت یویانی انکردادو چننا دنزو چننا چو بهاگر قل دیل لمننا بلهو ساس ویم اللسالسن اتفیو چلن نکر باچو متاسبم متبکم یل لبتم اندندو چو تاکر را لچویلونال لهاگر بهاگر گدائی لای کالا کررن بمن لن نکرنو بود گدائی اگر اچنن لکفادگا میگل تولائی لهو دادرو ایتیبیان بمیکدولائی بنفس گدائی زرنیو چننا منگاوش لائی اندیاوم یو گزت کالات ایت ترون ناچو ادر بای سدبای دلم یما فریا پولیتیکان گلاچنجی باندا انجا هدا در بتای زرنیان نا الفون بکنی میلوت کالات ماننتن تقوامینجی ترا سدبای دلوم اندو زرنیان مستالی منگا متلون بتم کهتن نا بزرنینت نو بنکات نو بلو لیکس مکرو نبر منگا مناکن نا موگز سیان سونو گن منگا میبالوت عرفا یدفکو انگولا چون گرلو هلینا چون افنو بگارا بنسو خزب لای یمی زمتوتن لمگلس نو منگا بیزتو فری نو یمی دفرو یدکون هزب سیاگی نو منگا بارود بیت ایسبت بتنتنو یمیوتانو منگاوچ جگنا بوالبت ولوایاوکم لبال نفت مگم بسننا چاما مسامنو ملیا چو عبالو چاچو نا گلتو مفرتتنو لمداچو لزیمنو هز یگد دلوتن نا یاس گد دلوتی هلوتن ونجل نوچ منگست بلو کم بلمن بکان بکانی بلو گد بولی کتاچو نیگبوال سننلی قوینو نگه ایشاشالا لبلو متبق دنگمو تکشان لکان بر انگت لمنچا ما مچاچت بچانو مفتیهو هل لگب تگل بچانو زرنیو چون کن نگزازا چو یمیار وای تگل یویانین یمان سرارت ترت آفر یمیابلا قررات تگل ویانی هاریگن نا زرنیو گزازو بتگلا چنیو دمو دل لیتیو پیهز اگرادن تگل
Yahoo, 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 yah ጠባብነት ሲወጠር ይበጠሳል። ከ40 አመታት በላይ ቅጥፈትና ቅሌት የሰው ምግባር እስኪመስል ድረስ በድርጊት ያሳዩን ገዢዎች ቀጥፎ መሞትን እንጂ ቀጥፎ መኖርን አላስመሰከሩልንም። ከነቅጥፈታቸው ፍግም ሲሉ ነውና የተስተዋሉት። ውሸት ሰውን ቢያተርፍ ኖሮ ከማንም በላይ መለስ ዜናዊ ብዙ አመታት ነክሶ ሲወሻክት በኖረ ነበር። ነገር ግን እንደዚህ አልሆነም። ሐሰት ለመናገር አትሻምላሴ ለውነት ሞታለው አልሳሳም ለነፍሴ ባዩ ኢትዮጵያዊ ጠንካራ ነውና ዋሽክቶ በህይወት ለመኖር ቢችል እንኳን ተሸማቆና ተደብቆ እንጂ ተጎማሉና ፀሐይ ሞቆ እንደማይሆን በነመንግስቱ ኃይለ ማርያም ታይቷል። ይህ ለመጥፎ ሰዎች ሁሉ የተሰጠ የመርገምት በረከት ነው። ግዜም እንደሚታወቀው ሐቅ ፈላጊዎች ባይገድሉም ሞተው ኡነትን የሚያስከብሩ ናቸውና ሐሰት እንደልቧ በህዝብ ላይ እንድትጨፍር አይፈቅዱለትም። ስለዚህም ነው ህዝቡ ባለብዙ ጆሮች የሚሆነው። ከህዝብ ማምለጥ የማይቻለው ለዚህ ነው። በርካታ አይኖችና ጆሮች የህዝብ ናቸውና ማንም ከህዝብ ተደብቆ ሴራ ሊጠነስስ አይቻለው። እንደ ኢሃፓ ያሉ ድርጅቶች መሰረታቸው ህዝቡ በመሆኑ ለጠላት አይመቹም። ኢሃፓ ከገዢዎች ወግኖ በህዝባዊነት ስማጭበርበር የለም ብሎ የሚያምን ነውና ማንኛውንም በህዝብ ላይ የሚደረግ የደባ ፕሮፓጋንዳን የማውገዝና የመጋፈጥ መብትና ስልጣን የተሰጠው በህዝቡ ነው። በደሙ በተጋድሎ በህዝባዊ ፍቅሩ አስመስክሮ ያገኘው ህዝባዊ ይሁንታ እንጂ ካሰተኛ ገዢዎች ጋር በመወገን ከኮሮጆ ዘራፊዎች ጋር በማበር ድምጽ ሰርቆ ያገኘው አይደለም። አሁንም ኢሃፓ ጊዜያዊ የሽግግር መንግስት ሲል ሁሉንም ያካፈለ የምክክር ጉባኤና የሰላም መድረክ የውይይት መድረክ ይፈጠር ሲል ህዝቡ ፈቅዶ ተካፍሎበት የሚደረግ ሽግግር ይሁን ማለቱ እንጂ አሸጋጋሪ ነኝ ላለ ሁሉ በራሱ ፈቃድ ተነሳስቶ ራሱን መርጦና በኔ ይሁንባችሁ መኑኝ አሸጋግራችኋለሁ ብሎ ምሎና ተገዝቶ ቃል ለገባ ሁሉ የሚሰጥ መብት ነው ብሎ ኢሃፓ አያምንም። ኢሃፓ ይህን የሚያደርገው የቆመለትን የህዝብን መብትና ጥቅም ከማስከበርና ከማክበር አኳያ እንጂ ለግል ጥቅምና ስልጣን ፍለጋ እንዳልሆነ የተጋድሎ ታሪኩ ይመስክራል። ስለዚህም ህዝባዊነትና ኢትዮጵያዊነት ያንድ ሳንቲም ሁለት ገጽታዎች ናቸው። ህዝብን አምቶ ከኢሃፓ መወገን ኢሃፓንም አምቶ ከህዝብ መወገን እንደማይቻል ግዜ መስክሯል። ኢሃፓ ለህዝብ የሚጨነቅ ለህዝቡም ሲል የተሰዋ ፓርቲ ነው። በመሆኑም ህዝቡ በገዢዎች ፕሮፓጋንዳ እንዳይታለል አስቀድሞ የሚያስጠነቅቀው ወዳጁማ ጠላቱማ እንደሆነ እየተከታተለ ለህዝቡ የሚያሳውቀው በዚህ ቃል ኪዳኑ መሰረት ነው። ለማባበል ወይም ለማስፈራራት መጣር ያሰተኛ መንግስታት ሁሉ ጠባይ መሆኑን ሳያፈልስ የሚያጋልጠው ህዝብን ቀርበው የሚያጭበረብሩ በነቂስ እንዲታወቁ ለማድረግ የሚጥረው ህዝባዊ እምነቱ የተነሳ ነው። ያሁኖቹ ካድሬዎች እንደ ወያኔ ቁጥር 1 ተደብቀውና ዘርፈው አጉረጥርጠውና ደብድበው ለስር የሚዳርጉ ሳይሆን ስቀውና አዝናንተው ተጨንቀውና ያዘኑ መስለው ያልሰሙና የማያውቁ መስለው የሚያታለሉና ራሳቸው ከመፈጸም ተቆጥበው የሰለጠኑ ወንጀለኛ ካድሬዎች ሙሉ መብት በመስጠት አሰማርተው ድብቅ መታወቂያ በማደል ህዝብን የሚያስገድሉ ናቸው። ቁጥር 2 ወያኔዎች ከዚህ ሌላም መታወቂያቸው ለወንጀላቸው ተባባሪ የሚሆኑአቸው ባዳንን ከጎናቸው ያሰለፉ መሆናቸው ነው። አቀኞችን በሐሰት ክስ ከሰው በስር የሚያማቅቁ መሆናቸው በድርጊት ተረጋግጧል። ለመሆኑ አላሙዲንን ማናስ አሳሰረው? ለምንስ ታሰረ? ለምንስ ጉዳይ ለኢትዮጵያውያን ይፋ አልሆነም? አዲሱ ሹም አስፈታለው ብሎ ላይታች ሲል የነበረበት ጉዳይ ከምን ደረሰ ወይስ ለግል ግዛይ ውጥረቱ ማስተንፈሻ መንገድ ለመፍጠር ሲል ያደረገው ነበር? እዚ ላይ ማስተዋል ያለበት አላሙዲን ለኢትዮጵያውያን በጎ አድርጓል ለማለት ሳይሆን በአንድ ጎኑ ኢትዮጵያዊ ነውና የኢትዮጵያ ህዝብ ራሱ ፍርድ ሊሰጠው ይገባል እንጂ በውጪ ተጽኖ ስር የወደቁ ዜጎች ሁሉ ድምጽ አልባ መሆን የለባቸውም ለማለት ነው። አላሙዲን በሳውዲነቱ ከተዳኘ በኢትዮጵያዊነቱ ፍርዱን ለማየት ኢትዮጵያዊ ሁሉ መብት የለውም ወይ? ሌላው ደግሞ አላሙዲን በኢትዮጵያዊ እምነቱ የተነሳ በሀገር ውስጥ ባሉ የጎሳ አክራሪዎች የተባበረ ጥቃት እንዳልተፈጸመበት ምን ማረጋገጫ አለ? ምክንያቱም የሀገራችን ጎጠኞች ከአረብ ሀገራት ጋር ያላቸው ፍቅር የጠነከረ በመሆኑ የተነሳ ማለት ነው። ስለዚህም ነው የተወሳሰበው ችግር መውጫው አንድ መንገድ ብቻ አይሆንም። ሁሉንም ማድምጦ ችግሩን ለመፍታት የሽግግር መንግስት አማራጭ ያለውም ተብሎ የሚታመነው የኢትዮጵያ ህዝብ እጁን ተጠምዝዞ የሚያደርገው ሁሉ መሰረታዊነት የለውም። ዛሬ ብዙ ዶላር አፍሶ ህዝብን አወናብዶ ምርጫ ማካሄድ ይቻል ይሆናል። ያ ማለት ግን ሀቀኛና ልባዊ የሆኑ ብዙሃንን ያሳተፈ የሽግግር ሂደት ተፈጸመ ብሎ ማለት አያስችልም። የነን መሰሉን ሀቅ ይፋ ለማድረግ ነው ያፓ ሳይሰለች የሚወተውተው ህዝባዊ ተሳትፎን ገድቦ ለጎሳ አባወራዎች እድሉን ያመቻቸ ምርጫ ህዝባዊ አይባልም። አሁንም ግዜ የሽግግር መንግስት ለኢትዮጵያ ህዝብ በጎነት ድል የህዝቡ ነው። አሳሰረው ለምንስ ታሰረ? ለምንስ ጉዳይ ለኢትዮጵያውያን ይፋ አልሆነም? አዲሱ ሹም አስፈታለው ብሎ ላይታች ሲል የነበረበት ጉዳይ ከምን ደረሰ ወይስ ለግል ግዛይ ውጥረቱ ማስተንፈሻ መንገድ ለመፍጠር ሲል ያደረገው ነበር? እዚ ላይ ማስተዋል ያለበት አላሙዲን ለኢትዮጵያውያን በጎ አድርጓል ለማለት ሳይሆን በአንድ ጎኑ ኢትዮጵያዊ ነውና የኢትዮጵያ ህዝብ ራሱ ፍርድ ሊሰጠው ይገባል እንጂ በውጪ ተጽኖ ስር የወደቁ ዜጎች ሁሉ ድምጽ አልባ መሆን የለባቸውም ለማለት ነው። አላሙዲን በሳውዲነቱ ከተዳኘ በኢትዮጵያዊነቱ ፍርዱን ለማየት ኢትዮጵያዊ ሁሉ መብት የለውም ወይ? ሌላው ደግሞ አላሙዲን በኢትዮጵያዊ እምነቱ የተነሳ በሀገር ውስጥ ባሉ የጎሳ አክራሪዎች የተባበረ ጥቃት እንዳልተፈጸመበት ምን ማረጋገጫ አለ? ምክንያቱም የሀገራችን ጎጠኞች ከአረብ ሀገራት ጋር ያላቸው ፍቅር የጠነከረ በመሆኑ የተነሳ ማለት ነው። ስለዚህም ነው የተወሳሰበው ችግር መውጫው አንድ መንገድ ብቻ አይሆንም። ሁሉንም ማድምጦ ችግሩን ለመፍታት የሽግግር መንግስት አማራጭ ያለውም ተብሎ የሚታመነው የኢትዮጵያ ህዝብ እጁን ተጠምዝዞ የሚያደርገው ሁሉ መሰረታዊነት የለውም። ዛሬ ብዙ ዶላር አፍሶ ህዝብን አወናብዶ ምርጫ ማካሄድ ይቻል ይሆናል። ያ ማለት ግን ሀቀኛና ልባዊ የሆኑ ብዙሃንን ያሳተፈ የሽግግር ሂደት ተፈጸመ ብሎ ማለት አያስችልም። የነን መሰሉን ሀቅ ይፋ ለማድረግ ነው ያፓ ሳይሰለች የሚወተውተው ህዝባዊ ተሳትፎን ገድቦ ለጎሳ አባወራዎች እድሉን ያመቻቸ ምርጫ ህዝባዊ አይባልም። አሁንም ግዜ የሽግግር መንግስት ለኢትዮጵያ ህዝብ በጎነት ድል የህዝቡ ነው። Oh, my God.
አድማጮቻችን በማስከተል በሐምሌ ወር 1993 ዓመተ ምህረት ከታተመ ጎመጽሄት ላይ የተገኙ ሁለት ያፓን በሚመለከት የወጡ ጽሑፎችን በተከታታይ እናሰማለን።
ችኩል ኢትዮጵያ ህዝብ አድሮቱን በመፋለም የተነሳው በካቲት 1966 አልነበረም። የችኩል ኢትዮጵያ ህዝብ ትግል በካቲት ተጀመረም አይደለም። ከካቲት 1966 ቀድሞ ከካቲት በፊት አያሌ ህዝባዊ አመጾች አያሌ ንቅናቄዎችም ነበሩ። የዳር ሷደሮች አመጽ የጭቁን ብሔራት ትግል የላባደር ድርጅታዊ ክስካሴ ያልተሳካው የታሳስ መፈንቅለ መንግስት የተማሪዎች ዲሞክራሲያዊ ሀገር አቀፍ ንቅናቄ እነዚህ ሁሉ ከካቲት የቀደሙ ለካቲትም ብርቱ አስተዋጽኦ ያበረከቱ የትግል ታሪክ ምዕራፎች ናቸው። ተደጋግሞ እንደተባለውና እንደሚባለው የካቲት 1966ን ልዩና አዲስ የትግል ምዕራፍ የሚያደርገው ለዘመናት በተናጠል ሲከናወኑ የቆዩ ትግሎች ለአዲስ ስርዓት ለመሬት ጥያቄ ለኩልነትና ለፍትህ ለመንግስት ስልጣን ሰማይና ምድር ያናወጠ መላገሪቱን ያጥለቀለቀ አብዮት የጀመረበት መራር የትግል ወቅት የነበረ መሆኑ ነው። 1966 ጭቁኖችና የተገፉ ባንድነትና በአገር አቀፍ ደረጃ ብሮ ከመአመጻቸው ጋር የተነሱት ህዝባዊና መደባዊ መጠይቆችም በሳል ነበሩ። ብላተ ህዝቡ ዛሬ የሚታገልላቸው የሰባዊና ዲሞክራሲያዊ መብቶች መከበር፣ ፍትህ፣ እኩልነት፣ ዘላቂ ሰላም የሰፈነባት ኢትዮጵያን መመስረት ወዘተ የካቲቱን አብዮት የሞተላቸው የተጋደላቸው ቅስቀሳዎች ቀስቃሽ መርሆች ናቸው። የካቲት መሪር የትግል ጊዜ ነበር። አልፋላፍ ጭቁኖችና ምዝብሮች ጅጋ ምረረው በዝበዛን ላንዴ ለመጠረሻ ጊዜ ለማውደም ስልጣናቸውን በህዝባዊ መንግስት መልክ በመከት የተነቃነቁበት ወቅት የካቲት ነበር። ዳሩ ግን የካቲታብዩ የካቲቱ ትግል ግቡን አልመጣም። ምዝብርና ግፋዋን ወገኖች ታገሉላቸው አላማዎች አልተሟሉም። የመንግስት ስልጣን በብዙአን ጭቁን መዳፍ አልገባም። ጭቁኖችንም ያር ምዝብሮችንም ይጨፈጭፍ አፈቅቤ ልበጩቤ የሆነ ፋሽስታዊ ስርዓት የህዝቡን ትግል ባበብዝነት ቆ አናቱ ላይ በመፈናጠጡ ነበር ትግሉን መክኖ የቀረው። ለሰፊው ህዝብ ትግል መነጠቅና ብረት ባገነበው ኃይሎች እጅ መግባት መንስኤውም ሆነ ምክንያቱ የግፋውን ህዝብ መደባዊ መጠይቅ በተቀናባበረ የትግል ፕሮግራም በጸረ ፖለቲካ መስመር አርቅቆ ከህዝብ ተዋህዶ ሰፊውን ህዝብ ለትግል የሚከተክስ መሪ ድርጅት ያለመኖር ነበር። የገነ በካቲትም ሆነ ከዚያ በፊት የተደራጁና በህቡ የሚሰሩ ድርጅቶች አልነበሩ ወደሚል ድምዳሜ የሚመራ አይደለም። ከካቲት 1966 እስከ ነሐሴ 1967 በነበረው የትግል ወቅት ራሱን ይፋ ያላወጣ የላባደሩ ግንባር ቀደም አጋር ያፓ በህቡ ሁሉናው በትግል እድገትና ክረት የችሎታውን ያህል አበርክቷል። ዲሞክራሲያ በተሰኘች ጋዜጣ ተከታታይና ለማቀፍ የፕሮፓጋንዳ ስራዎችን ሰርቷል። የሳቶላፍን እየገረፈው በእንቅስቃሴው መካከል ተማግዷል። መሰረታዊ የፖለቲካ መፈክሮችን በማስተዋወቅ ነባራዊ ሁኔታዎች በጥራ ሳይንሳሪዎት በማጥናት ቀና የፖለቲካ መስመሮችን ተቆሟል። በዚህ የትግል ወቅት ራሱን ይፋ ከመውጣቱም አስቀድሞ በመላተ ህዝቡ የሥራ ማቆም ማድማዎች የተቃውሞ ሰልፍና የውሳኔ እርምጃዎች ህዝባዊነቱና መደባዊ ድጋፉን አሳይቷል። ምንም እንኳን በነባራዊ ሁኔታ አለመሟላትና በራሱም ችግሮች ሳቢያ ራሱን ለመላተ ህዝቡ በግልጽና በፕሮግራም አማካይነት ባስተዋውቅም እንደ ህቡ ድርጅት እንደ ታጋይ ውስጣዊ ፓርቲ ሁኔታዎችን የመምራት ሚና ነበረው። በትግሉም ውስጥ ከፍተኛ ግልጋሎት የማበርከት ታሪካዊ ተልእኮውን ለመወጣት ጥረት አድርጓል። ተልእኮውንም ለማሟላት በህዝብ ነበልባላዊ ትግል ውስጥ ከመጋፈጥ ውጪ አማራጭ አልነበረውም። ከርሱ በተጨማሪ ሌሎች ድርጅቶች እንደነበሩም ሳይዘነጋ የህዝቡ ያርነት ተጋድሎ እየገፋና እየመረረ ሲመጣ የመሪ ድርጅት አስፈላጊነት እየጎላ ሲሄድ የፋሽስት ተርግጸር ህዝብ አመጽ በየለቱ እየገዘፈ ሲታይ አያሌ ጸረ ዲሞክራቲክ ሴራው የማጋለጥ ጥያቄ ክብደቱ ሲጨምር ያፓ የላባደሩ ሳይንሳዊ ፕሮግራም አርማና ሰንደቅ አንገቦ ነሐሴ 26 ቀን 67 ለአደባባይ ትግልና ፍጥጫ ራሱን ይፋ አወጣ። ከሶስት አመት ተኩል የህቡን ክስካሴ በኋላ የህዝቡ ጠላቶች እነማን መሆናቸውን አወጀ። በፋሽስቶችና የኢትዮጵያ ህዝብ ጠላቶች መቃብር ላይ ፍትህ፣ እኩልነት፣ ዲሞክራሲ፣ ሰላም የሰፈነባት ህዝባዊት ኢትዮጵያ ለመመስረት መታጠቁን አበሰረ። ያፓ ራሱን ያፋ ያወጣባቸው ነባራዊ ሁኔታዎች አያሌው ነበር። በካቲት የነበረውን የመሪ ድርጅት ጦት ማሟላትና እየገፋ መጣውን የህዝቦች ትግል በሳንሳይ ፕሮግራም ስር ማቀነባበር አንደኛውና ተፈላጊውን አስገዳጁናት የነበረ በካቲት ታላቅ የትግል ተሳትፎ ያሳየውን ይላባደሩ መደብ የሶሻላቢዮት መርነት ማረጋጋት በፓርቲው አማካይነት ተልኮ ግልጽና ድርጅታዊ ማድረግ ከመጀመሪያው የማይተናነስ ተቀባይ ተግባር ነበር። በስልጣን ላይ የነበረውን ጭፍን ፋሽስታዊ መንግስት ለማጋለጥና አቀኛና ህዝባዊ በሆነ ፓርቲ አማካኝነት የችኩሎችን የትግል የድርጅትና የትጥቅ ዝግጅት ማሰናዳት የትግሉን መስመር መጠበቅና ባለብዙ ቀለም ከላሾችን መከላከል ለህዝባዊ ስርዓት ክቡን መታገል ከላኞቹ ኮሎቹም ማይነጠል ከድንሱም የሚፈልቅ ትልቅና ሌላ ግዳጅ ሆኖም ነበር የቀረበው። በሚያዝያ ወር 1964 ጀርመን ውስጥ ይህ አድ በሚል ስያሜ ተመስርቶ በናሲዮን 1967 ራሱን ይፋ ያወጣው የኢትዮጵያ ህዝባዊ ፓርቲ በኢትዮጵያ ህዝብ ዘንድ ተቀባይነት ለማግኘት ሁሉ አላደረም። ያነገባቸው የሱ ጥያቄዎች በግልጽ ያስቀመጠው ፕሮግራሙ አደረጃጀቱና ህብረ ብሔራዊ አቋሙ በቀላሉ በህዝብ ልቦና ውስጥ ለመስረት አስችሎታል። ብዙሃኑ የኢትዮጵያ ህዝብ ላባደሩ አርሶ አደሩ ተማሪው ምሁሩ ሴቶች ወታደሮች በኢትዮጵያ ህዝባዊ ፓርቲ ጥራትን ለመሰለፍ ግድ ያላባከሩም። ዲሞክራሲ አበጥሞ እንደገለጸችው መዋቅሩን በአገሪቱ ልዩ ልዩ አካባቢዎች መዘርጋትና ልዩ ልዩ የህብ ድርጅቶች በመመስረት ህብረተሰቡን ለትግል አነሳስቷል። የህዝብን ትግል በማስተባበር መርቷል። ኢህአፓ እጅግ አጭር በሆነ ጊዜ ውስጥ ልዩ ልዩ የህብረተሰብ ክፍሎችን በመምራት ያደረገው መራት ተጋድሎ ውጤታማ ሊሆን አልቻለም። ፋሽስቱ ደርግና ግብረ በላዎቹ በከተሞች አካባቢ ያደረሱበት ውድመት ያላፋ ባላቱና የህዝብ ልጆችን ግብር የጠየቀ ነበር። የገጠር ትግሉም ትግልም ቢሆን እንዲሁም የሀብታ በራሱ ውስጣዊ ችግር በአመራሩ መመታት በጠላቶቹ ርብርቦች በየከተሞች እንቅስቃሴውን በመክታት ለገጠሩ የትጥቅ ትግል የሰጠው የበለጠ ትኩረትም በየጊዜው ለአደጋ መጋለጥ ለአንዳንድ አባላቱ መበታተን መንስኤ ቢሆንም ገና ከመነሻው የገቡትን የትግል ቃል ኪዳን ተጠብቀው በቆዩና ጽኑ የትግል መንፈስ ያላቸው አባላቱ ከመነሻው እስከ መድረሻው ያለፉበትን የትግል ጎዳና መለስ ብለው በመመልከትና አስፈላጊ ርምቶችን በማካሄድ አመራሩን በማጠናከር በድርጅቱ ላይ አንዣቦ የነበረውን የመፍረስ አደጋ ለመታደግ ችለዋል። የሀፓይ ትግል ጉዞ በደልዳላ ጎዳና ላይ መራመድ አልነበረም። በረጋ ባህርም በሰላምና በመቾት መቅረስም አልሆነም። የላባደሩ ፓርቲ ታሪካዊ ተልእኮን እንደልፍኝ ፌዝና ተርባላየውም። አብዮት የራስ ግብዣ የጥልፍ ጠለፍ አይደል እንዳይደለ የሀፓ ሳምሮ ያውቃል። እንዲህ ያለው ፓርቲ ገና ከጽንሱ ገና ከልደቱ ወርቅ በሳት እንዲፈተን ታጋውም በመከራ ይጠናል ብሎ እንዲነሳ የሀፓም የቀለመው ልምድ ይህን ነበር። የቱንም ያህል የፋሽስት ደርግና የባንዳ ምሁራን ጸረ አብዮትና ጸረ ድርጅት ምናብ ይበረታም ደግሞም ሌሎች ወገኖች የጥቃት እርምጃ ቢሰነዝሩበትም ከጉዞው አልተገታም። ወደፊትም ዘለቀ እንጂ ያፓ በኢትዮጵያ የፖለቲካ ትግል ታሪክ ነጥቦ የሚወጣባቸው ጎልቶ የሚታይባቸው ጉዳዮች በርካታ ናቸው። ከመነሻው የነበረው የትግል መንፈስና ስሜት ታስተጓጉል የትሩም ያህል ውጣ ወረድ ቢገጥመው ለ9 አመታት መጓዙ በህዝብ ልቦና የነበረው ተወዳጅነትና ሰፊ ቦታ እስከዛሬ የተጠበቀ መሆኑን የኢትዮጵያ አንድነትና ለዋላዊነት ያለውን ጽኑ አቋም ወዘተ የአፓ ለ9 አመታት በትግል ጎዳና የተጓዘና ዛሬም በትግሉ መስክ የሚገኝ አንጋፋ አታጋይ ድርጅት ነው። ይህ አንጋፋና ግንባር ቀደም ድርጅት ከደርግና ግብረበሎች ባልተናነሰ ባለው ስርዓት የተወገዘ በቀንደኛም ጠላትነት የተፈረጀ በመሆኑ ሀገር ቤት ውስጥ ነፃ እንቅስቃሴ ለማድረግ ባይችልም በአርበኞች ግንባር የገጠሩን የትግል ከማካሄድ አልገታም።
ትላንትናም ዛሬ እነ ምድር አስርድ እነ ፍራት ገዳይ ወጥተው ከአደባባይ ጭቆናን ተጋፋጭ አመጣ አስተማሪ ፋሽስትን አዋራጅ ባንዳን ያኔ ሰዎች የነበሩት 8 ቁጥር እስሩን ወሴላላውን ችለው የተወጡት ግድያ ሲጠሩ ሞት ለፋሽስት ብለው ፈንድቀው ይሄዱ በእምነት የታነጡ በጽናት ያበቡት ለመስዋዕትነት የሚሽቀዳደሙት ያላቸውን ሰጥተው ጠባሳ ያሰረሱት በሕይወትም ያሉ ዛሬም ሲሉ የቀሰ አዎ ያን ሚሊተሪ ፖሊስ ክፍለ ጦር የሄዱት ከደርግ ጽሕፈት ቤት መከላከያና ከርቸሌ ወረዱት ከሴቶች ክፍል ውስጥ ከጦር ዓለም በቃ የፍትሐ ብሔር ፍርደኛ ከአራቱ ማዕዘን በየቀበሌ ውስጥ ደግሞ ከፍ እኮ የተተለተሉት መንገድ የተጣሉት ወንኔውን ያሸሩት ፍቅርን ያስተማሩት አንገዛም ብለው የተገዘገዙት በካውያ በሳት የተለበለቡት የረቀቀው ገቢ ነው የሚሉት። ከትግራይ ከወሎ ከጎጃም ከጎንደር ከሲዳማ አርሲ ከወለጋ ሐረር ከከፋና ባሌ ሸዋ ጋሞ ጎፋ የተጨፈጨፉት ደብዛቸው አው ያኔ ሰዎች የነበሩት ደቡቃ ተለቻ ቆጥላ የሰፈሩ በመቁረስ በመቁረስ የተመዳደቡት ካንድ አብራክ እንደወጣ የሚተዛዘኑት እስከ 15 አንድ ሳህን ምግብ የሚጎራረሱት አንዲቷን ትንባሆን 12 ሆኖ የሚመገቡት እኮ ያኔ ባይሉካ ባይሉካሽ የሚቀላለዱት መጽሐፍም በተራ ጠብቆ የሚያነቡት ተማሪ አስተማሪም የሚቀማመሉት ቁስሉን በሻይ ደፍሮ የሚያጡት ቆሞ ጠባቂውን ጠመንጃዣውን ቀለሙን ያስጠጡት ፊቱን ወደ ፋሽስት እንዲያዞር ያደረጉት ዝርቦ ጎኔ ሽጠው ትምህርት ያስተማሩት ለዲግሪ ያበቁት አዎ ያኔ ሰዎች የነበሩት ባንዳም በአደባባይ አፈር ያለበሱት ፋሽስትን በይፋ በደም ያስጣል ለገዢ ላያድሩ ራሳቸውን ከፎቅ ዘሎ የፈጠፈጡት ውደቅ ሞት አይደለም ወድቆ አለመነሳት እንጂ ብለው ያስተማሩት በተግባር ያሳዩ ላለፈው ለመጣው ያልተንበረከቱት ቀድሞም የነበሩት ሁሉንም የቀጠሉት ሽንፋውን ዙሪያውን ከዚያም ከጠገዴ አርማጮና ቋራ እስላም ጌና ጠለምት ሰይጣን መጣ ሰሜን ጃና ሞላ እኮ ከመያ ይጸምሪ አድዮቴንና ደግሞም ከሐሙሲት በለታና አረባያ አውር ከማክሴ ዳገት ቁልቁለቱን ተራራ ሰንጥቀው ረሃቡን ተቋቁሞ ጥማቱንም ችለው ክፉ የንኮይ ቅጠል በደብተር ወረቀት ጠቅለው እያጨፉ ካገኙም ቦድቦች አሊያም ወዲያቶር እየቀማመሱ ከፊት ለፊት ፋሽስት በኋላ ዘረኛ ከመሃል እነሱ ህዝብ አገሬም ብለው ግብ ግቡን ገጥመው ነፍሱን ሰው በላ እየተራኮት ህይወት እየጣሉ ህይወት እያነሱ እኮኛ ከትውልድ ትውልድ የሚተላለፉ በንጹህ ደማቸው ታሪክን የጻፉ ከርፋራፍ ማል ሲጠራ ይባል እንዳው ለጠብታ ሙሴን ጻዬ ደበሳ ካሳ ለማጋሹና ያውዱ ሸክረታ ይስሐቅ መኮንን መኩሪያ አሸናፊ ሳምሶን አለማየሁ ሰይድ አህመድ ኮትሜ ጀብሬ ፋጡማሪ ብሩክ ሞገስ ሻፊ አንዳርጌና እብራሂም ከደሮና አደሜ ኤርፋና ሻኪሌ ግርማቸው አቻሜ በቃሉ የረጅም ሙላለም ሸረፋ ተክላይና ጻድቃን ያጎት ተፈራ ጋይምና ተፋ አዎ እኮ ያኔ ዓለምና ሰባ በቃሉ የውግዳር ስዴትና ጃምላ አስካሉና አስገዳ ፍርሃትን ፈርተው ሩጦ ያመለጡት ብርቅዬ ነፍሳቸውን ለትግሉ የሰጡት የፋሽስት ጥይት ቆዳችንን ዘልቆ አይገባም እያሉ የራሳቸውን አንሶላ በቀጭን ቆራርጠው አጠንክረው ገምደው የተንጠለ አንተ የማማረ መሰለም በረካ ዘቢባት ዓለም ያ መምር ፋሲካ ዋቢና መጋሌ አዳሙ አውጊቾ ኑርልኝ በቀለ ይዛና አድልጊቾ እኮ ሰዎች የነበሩ እኮ አሁንም ያሉ ባለ ተራራ ምነት የጽናት ባለ ጠጎች ምን የቀጠሉት እድሜ ልክ በታሪክ ሰፍሮ የሚኖሩት እነሱም አይጠሬኒና እጅሬ በጥላቸው ብቻ ጠላት አሸባሪ አገር ወገር አፍሪ ባንዳን አባራሪ እነ ክፍሉ ስሜ አህመድና መሳይ ቶለሳና አብዱ ያ መምህር በላይ ወይ ዘለቀ መሪ ተሰማ ድሬሳ ስለ ወንደ ጎርጊስ አንጋው ሴናቤ ኢማሙ ልሳነ ጣሙ ቤቶምና አስመላሽ ብቴ ባዜና ያቺ ዳሩ ነጋሽ ሁለምን ወጡ ከቶም የማይረሱ በአመት በትግሉ እየተታ አዎ ያኔም እንደዛሬው ሌሎችም ነበሩ ከአመት ተደብቀው ቁም ሳጥን ኋላ የተቀረጹ አሁንም እንደ ትላንቱ እንደገናም ዛሬ የሚያሸረግዱ ለተወላው ፍራትም ባንቀልባ ይዘው የሚዞሩ ዛሬም እንደ ትላንትና ጣት የሚቀስሩ አሳልፈው ሰጥቶ የሚሽከረከሩ ባጃብ የሚዞሩ ዛሬም እንደ ትላንት ገዢ ሰንጠቅ ሲል የሚወለውሉት በቃላቶች ቅባት እኮ እነ በቁ ሚራድ እነ ጥንቄ ቡርቂ መጓዝ የማይችሉ ከአዲስ እስከ አቃቂ ዛሬም እነ ፈጥኖ ደራሽ ከፋሽስት አዳራሽ የወጋውን ጭቤ ደግሞ ደጋግሞ ላሽ ከትላንትም በስቲያ ትላንትናም ዛሬ ዛፍ ከፓርላማ ወዲ እነ ሽብሬ አዎ ሰዎችን የነበሩ አ
በኢትዮጵያ የፖለቲካ ታሪክ እጅግ አንጋፋው ተቃዋሚ የፖለቲካ ፓርቲ ኢህአፓ ለመሆኑ ከሶስት አስርት እድሜው በላይ ዋቢ መጥቀስ ከንቱ ልፋት ነው። ፋሽስቱ ደርግና ግብረበላዎቹ ብሎም በጠባብ ብሔረተኝነት የሰከሩ ሸማቂዎች በተናጠልና በጋራ ተረባርበው ያደረሱበት አደጋ የእልፍ አላፍ አባላቱን ህይወት የነጠቀ መሆኑን ከጠላቶቹ ጋር ያበሩ ካህዲዎች በማዳግም መልኩ ሊያጠፉት ታጥቀው የተነሱ መሆን በረጅሙ ጉዞው ላይ ጥላ ማጥላቱ ባይካድም ስሙ ሲጠራ የሚባንኑ የመኖራቸውን ያህል በደስታ የሚትነከነኩና የሚረኩ ዛሬም አላፍ ናቸው። ኢትዮጵያ በኢህአፓ በኢትዮጵያ ህዝብ ልቦና ውስጥ የሰረጸውና ፍጹም ተቀባይነት ያገኘው ገና በመነሻው በልደቱ ማግስት ነበር ማለት ይቻላል። ጀርመን በርሊን ውስጥ በሚያዝያ ወር 1964 ዓ.ም ተመረጠ። የኢትዮጵያ ህዝብ አርነት ድርጅት በሚል ሲያመይ ህልውናው እውን ካደረገ በኋላ ነሐሴ 26 ቀን 1967 ዓ.ም አገር ቤት ውስጥ የፓርቲው አዋጅ እስከወጣ ድረስ ህቦ እንቅስቃሴ ያካሄድ ከነበረበት ጊዜ ጀምሮ አላፎቹን ከጎኑ ለማሰለፍ ችሏል። በርግጥም ኢህአፓ ከልደቱ ጀምሮ በሰራተኛው ላባደሩ ተማሪው መምህሩ ወታደሩ ገበሬው ወዘተ በአጠቃላይ በብዙሃኑ የኢትዮጵያ ህዝብ ዘንድ ተቀባይነትን ያገኘ ስፍር ቁጥር የሌላቸው አባላቱም ላነሳቸው ታላላቅ ህዝብ ጥያቄዎች ሲታገሉ ክብር ህይወታቸውን በዛ የከፈሉለት በአገሪቱ የፖለቲካ ታሪክ እጅግ የላቀውንና የጎላውን ስፍራ የሚቀዳጅ ህብረ ብሔራዊ ፓርቲ ነው። ድርጅቱ እጅግ ምትሃታዊ በሆነ ፍጥነትና የመስረታ አድሚው ማግስት በህዝቡ ልቦና ውስጥ ሰፊ ቦታ የማግኘቱ ምስጢር ያነሳቸው የትግሉ መነሻ አድርጎ ያቀረባቸው የታገለላቸው ጥያቄዎች በሙሉ የሀገርና የህዝብ ጥያቄዎች የነበሩ መሆን አንዱ ሲሆን ህብረ ብሔር አቋሙ አደረጃጀቱና የመሳሰሉት ፋይዳም በቀላሉ የሚታይ አይደለም። ኢህአፓ ላነሳቸው ጥያቄዎች አያሌ ላባደሮች በቁርጥ ታግለዋል። ሺህ በሺህ ወጣቶች የኢህአፓን የህዝብ ጥያቄዎች አንግበው ከፋሽስቶችና ግብረበላዎቻቸው ጋር ተፋልመዋል። ኢህአፓ ያነሳቸውን የህዝብና ሀገር መሰረታዊ ጥያቄዎች አንስተው ሲታገሉ ለሰብአዊ ህልውና የበሚሰቀጥጥ ዘግናኝና አረመኔያዊ ሁኔታ የተጨፈጨፉ ወጣት ሴቶች እና እናቶች አሃዝ ለቁጥር ይታክታል። ብረታን ስተው የተፋለሙ የኢህአፓን ስፋጋዮች ጀግንነት ገድል ሰፊ ድርሳን ይወጣዋል። ለኢህአፓ ክቡር አላማ የቆሙ ወጣትና ጎልማሳ ገበሬዎች የትግሉ ነው ህይወቴን እየዘመሩ ተሰውተዋል። ወደ ጦር ሰፈሩ እንደሚመለስ ከኢትዮጵያ ተቀደም መፈክሩ ጋር ቀይጦ ሲሰብክ ከቆየውና ኋላም ባነገተው አፈሙዝ ኃይል የህዝቡን አብዮት ከነጠቀው የወታደር ኃይል ጋር የሞት ሽረት ትግል ያካሄዱ ደርግ ያስታጠቃቸውን ብረት መልሰው ወደ ደርግ ያዞሩና ለኢህአፓ ህዝባዊ ጥያቄዎች ምላሽ ማግኘት ጽኑ ትግል ሲያካሄዱ የወደቁ ክቡር ህይወታቸውን ለኢህአፓና ለህዝባቸው በዛ የከፈሉ የጦሩ አባላት የሆኑ የኢህአፓ ከዋክብት አሃዝም እጅግ በርካታ ነው። የኒህ የጦሩ አባላት የኢህአፓ ከዋክብት የተጋድሎ ታሪክ እጅግ ከፍተኛ ጥናትና ምርምርን የሚሻ የታሪክ ምሁራንን እና የድርጅቱን በተለይም የነባርና አንጋፋ ድርጅቱን አባላት ትኩረት የሚጠይቅ ታላቅና ሰፊ አጀንዳ ሲሆን በዛሬው የያ ትውልድ ቅንብራችን እንደላባደሩ ሰራተኛው፣ ተማሪው፣ መምህሩ፣ ገበሬው ወዘተ ሁሉ ለኢህአፓ ህዝባዊ ጥያቄዎች ምላሽ ማግኘት ኢትዮጵያና ኢትዮጵያውያን የዘመናት ደዌ ፍቱን መድኃኒት ለመሻት ለፍትህ፣ ለእኩልነት፣ ለሰብአዊ መብት መከበር፣ ለዴሞክራሲ በደምሳሳው ለህዝባዊት ኢትዮጵያ መመስረት ታግለው ያታገሉ በትግሉ ሜዳ የተሰው ወታደር የኢህአፓ ከዋክብትን ታሪክና ተጋግሎ በወፍ በረር ለመቃኘት እንሞክራለን። ሰኔ 1966 እስከ ነሐሴ 1967 በሚያዝያ ወር 1964 ዓ.ም ጀርመን በርሊን ውስጥ እውን የሆነው አመራር በሰኔ ወር 1966 አዲስ አበባ አገር ቤት እስከ ገባ ድረስ ከአንዳንድ የጥናት ቡድኖች ጋር ለመቀራረብና ውህደት ለመፍጠር በተደረገው ጥረት በጥናት ቡድኖች የታቀፉ ስር ነቀል ለውጥ ፈላጊ ወታደሮችና መኮንኖች ለማስተዋል የተቻለበት አጋጣሚ ነበር። ይህም በበኩሉ የአባ ድርጅታዊ መሰረቱን በአገሪቱ ልዩ ልዩ አካባቢዎች ለመመስረት ባደረገው እንቅስቃሴ የአባ ስር የተደራጀውን የጭቁን ወታደሮች ድርጅት ለመመስረት ምቹ አጋጣሚ ፈጥሯል። የአባ ነሐሴ 26 ቀን 1967 ዓ.ም በአዋጅ ራሱን ይፋ ከማድረጉ አስቀድሞ በተደራጀው የጭቁን ወታደሮች ድርጅት ዙሪያ ጥቂት የማይባሉ ስር ነቀል ለውጥ ፈላጊ ወታደሮችንና መኮንኖችን ለማሰለፍ የተቻለ ሲሆን አጋጣሚውም ሆነ ሁኔታው የአባ አባላትን በወታደራዊ መንግስት የጸጥታ ኃይልና ብሎም በደርግ ውስጥ አስርጎ ለማስገባት የአባን መዋቅርና በደርግ ዙሪያ ለመዘርጋት እና በሌሎች የደርግ ደጋፊ የፖለቲካ ድርጅቶች ውስጥ ሰርጎ ለመግባት እንዲሁም የከተማ የጥቃት መከላከያ ክንፉን ለማጠናከር ልዩ አስተዋጽኦ ያበረከተ ነበር። ወደ ቅንብሩን ብርት ስንደርስ በስፋት የምንመለከተው ቢሆንም እንዲህ ወዲህ ገደማ የአባ ስር የተደራጀው ጭቁን ወታደኖች ድርጅት ከመሰረቱት መካከል በግንባር ቀደምትነት ሻምበል አማሃ አበበንና አምሳለቃ ወልደመንህንን ልናስታውሳቸው ግድ ይሆናል። በመስከረም ወር 1967 ዓ.ም ንጉሱን ከስልጣን አውርዶ ጊዜያዊ ወታደራዊ አስተዳደር ደርግ በሚል ስያሜ ዙፋኑን የወረሰው ወታደራዊው ደርግ አካሄዱ ባላማራቸውና በግልጽ በተቃወሙት ላይ በዚያው የንግስናው ወር ክንዱን ለማሳረፍ ሞከረ። ሶስተኛው ወር ላይ ደግሞ መላውን ዓለም ያሳዘነ አሰቃቂ ግድያ ፈጸመ። ደርግ ዳር 13 ቀን 1967 ዓ.ም ቀዳሚ ምሽት በግፍ ከረሸናቸው 60 ያህል የቀድሞ መንግስት ከፍተኛ ባለስልጣናት ጋር ሌሎች 6 ስር ነቀል ለውጥ ፈላጊና ወታደራዊውን ፖሊሲ የተቃወሙ የግራ ኃይሎች የሚገኙበት ሲሆን 3ቱ የኢሃፓ አባላት ነበሩ። ደርግ በኢሃፓ ላይ ያሳረፈው የጥቃት ዱላ መጀመሪያ በሆነው በዚህ የህዳር 13 1967 የግፍ ረሸና ሻምበል በላይ ጸጋዬ፣ ዮሐንስ ፍትዊ፣ ተስፋዬ ታከለ መቶ አለቃ ከአርሚ አቪዬሽን እንዲሁም ሻምበል ደምሴ ሽፈራው ከክብር ዘበኛ፣ ሻምበል ወልደ ዮሐንስ ዘርጋውና ወታደር በቀለ ወልደ ጊዮርጊስ ከምድር ጦር መሐንዲስ ክፍል ተሰውተዋል። 6ቱም ታጋይ ወታደሮች ለፍትህ፣ ለእኩልነት፣ ለዲሞክራሲ የቆሙ ነበሩ። ዮሐንስ ፍትዊና መቶ አለቃ ተስፋዬ ታከለ ሰኔ 21 ቀን 1966 ዓ.ም አራተኛ ክፍለ ጦር ውስጥ በተቋቋመው የጦር ኃይሎች የፖሊስ ሰራዊትና የብሔራዊ ጦር አስተባባሪ ደርግ ውስጥ በአርሚ አቪዬሽን ተወክለው በደርግ አባልነት ተንቀሳቅሰዋል። ካፕቴን በላይ ጸጋይም የደርጉ የኦፕሬሽን ክፍል ኃላፊ ነበር። ይህም ሆኖ ታዲያ 3ቱ የኢሃፓ አርሚ አቪዬሽን ውስጥ የዘረጋው የጥናት ህዋስ አባል ነበሩ። የኢትዮጵያ ህዝባዊ አብዮታዊ ፓርቲ አባልም የኢሃፓን ጥያቄዎች አስተጋብተዋል። በተለይም የደርግ አባላቱ ተስፋዬ ታከለና ዮሐንስ ፍትዊ ደርግ ወደ ጦር ሰፈሬ እመለሳለሁ ያለውን ቃል ክዶ በአፈሙዝ የህዝቡን አብዮት ሲነጥቅ ጊዜያዊ ህዝባዊ መንግስት እንዲመሰረት በድፍረት ሞግተዋል። እኒህ ወጣት መኮንኖች በደርጉ ስብሰባዎች ሁሉ የህዝባዊ መንግስትን ጥያቄ ደጋግመው በጠየቁበት ጊዜ ነበር። በጊዜው መጋቢ አምሳለቃ የነበረው የደርግ አባል አክሊሉ ወታደሮች አይደላችሁምን? ሰላምን ስለምን የወታደር መንግስት ጠልታችሁ የህዝብ መንግስት ይቋቋም ትላላችሁ? ማለት ያላዋቂ አስተያየቱን ያንጸባረቀው የኢሃፓ ማዕከላዊ ኮሚቴ አባል የዮሴፍ አዳነ አጎትና የአንጋፋው የፓርቲው አባላት የቅርብ ጓደኛ የነበረው ካፒቴን በላይ ጸጋዬም ቢሆን ለጊዜያዊ ህዝባዊ መንግስት በጽኑ ታግሏል። የደርግ ኦፕሬሽን ኃላፊ የነበረው እንደመሆኑ እና ድርጅቱን ካደጋ ጠብቋል። በአርሚ አቪዬሽን ውስጥ የአፓን መዋቅር ለመዘረጋት በድፍረት ተንቀሳቅሷል። የአርሚ አቪዬሽን ጦር አባላት የደርጉን ፖሊሲ በመቃወማቸውና የአፓን ህዝባዊ ጥያቄዎች በማስተጋባታቸው በጥቅምት ወር 1967 ዓ.ም ደርግ በወታደሩ ላይ ወታደር አዝምቶ ብዙዎቹን ደመሰሰ። በዚሁ ጊዜም ገና ከመነሻው ጀምሮ የደርጉን አካሄድ ሲቃወሙ የነበሩትን 2ቱ የደርግ አባላት ዮሐንስ ፍትዊንና ተስፋዬ ታከለን ሰራዊቱን በማነሳሳት ወንጅሎ አሰራቸው። በመጨረሻም ህዳር 13 ቀን 1967 ዓ.ም የንጉሱን ባለስልጣናት በግፍ በረሸነበት ምሽት ግንባር ቀደሞቹን የኢሃፓ ከዋክብት ኢትዮጵያና ለኢትዮጵያውያን ታላቅ ራዕይ የነበራቸውን ወጣት መኮንኖች ባሰቃቂ ሁኔታ ተገደሉ። መደቡበት ስፍራ ሁሉ ግዳጃቸውን ለመወጣትም እየተዘጋጁ በማስታወቂያ ሚኒስቴር የኢትዮጵያ ሬዲዮ እንዲጠብቁ ከተመደቡት የጭቁን ወታደር ድርጅት አባል የሆነ አንድ ወታደር ያፓ ለህዝብ ማስተላለፍ የሚፈልገውን ማናቸውን መልእክትና ፕሮግራም በኢትዮጵያ ሬዲዮ ለማስተላለፍ የሚቻልበትን ሁኔታዎች ለማመቻቸት ዝግጁ መሆኑን በፍጹም ፈቃደኝነት አስታወቀ። ወታደሩ ይህን በማድረግ ራሱን ለመሰዋት የተዘጋጀ ነበር። የወታደሩን ሐሳብ ፖሊስ ቢሮው ባይቃወመውም ድርጊቱ ኢህአፓ መፈንቅለ መንግስት ያካሄደ ስለሚያስመስለው እንደሚችልና ህዝብንም እንደሚያጉላላ በማመን ኢህአፓ እድሉን ሳይጠቀምበት ቀረ። በጥበቃ የተመደበበትን ማጋጣሚ ለድርጅቱ ፋይዳ ያለው ተግባር ለማዋል ያቀደው የዚህ ወታደር ድርጅታዊና ህዝባዊ ፍቅር በሌሎችም የሰራዊቱ አባላት በሆኑ የኢህአፓ ከዋክብት ዘንድ ሁሉ የሚንጸባረቅ እንጂ የተወሰኑ ኃይሎች ብቻ አልነበረም።
አምራቹ አርሶ አደር ሚሊሺያ ሆኖ ገበሬ የሚሆነው ታጋይ ሁን ተብሎ ሰርቶ አደር ጃልሜዳ ለልመና ኑሮ የለውጥ አጉል ተስፋ ዳንሲሉ ተተርቶ ይበላደም መፍሰስ አላቋርጥ ብሎ ያገር ህልውና ገበጣ ጨዋታ ተጠሩ የሰው ነፍስ ሲጣል የሚፈነዳ እንዳንሞት ተዋርደን ስንዋረድ ሞተን አለናንላለን አገር አልባ ሆነን እናቴ ኦሮሞ አባቴ አማራ አጎቴ ጉራጌ አያቴ ካድዋ የልጄ ባል ጉምዝ የሱም አባት አገው አገውም ድብልቅ ከዚህም ከዚያም ያለው ደማችን ሲጣራ ኢትዮጵያዊ ሆኖ ለነመለስ ለንጮ ለጠራ ፈላጊ የማጠግብ ከቶ ዜግነት ተነፍገን ጊዜ ተለውጦ እንዳንሞት ተዋርደን በውርደትም ሞተን አለና እንላለን በክልል ተቆርጠን። የታሪክ መጽሐፉ ይዘቱ ቢቃና ልዑል ራስ ሳይሆን ተራው የሚነሳ ምን ድንጋይ ጠረበ ንጉሥ ላሊበላ ገባሩ እንጂ ነው ፍዳውን የበላ። ምኒልክ አድዋስ ብቻውን ተዋጋ ዮሐንስ ብቻ ነው የሞተ መተማ። የታሪክ መጽሐፍ ይዘቱ ቢቃና ታሪክ ሰሪው ዋና ያተብየው ሠራ የሠራው ሰው ታሪክ ያጣው ጸሐፊ ነው ለመሠራቱማ ታሪክ እኮ እሱ ነው። እንዳንሞት ተዋርደን በውርደት ግን ሞተን አለና እንላለን ታሪክ ተቀምሰል። የሌባ አይነ ደረቅ ሰርቆ ሰው ይከሳል ጅራፍ ገርፎ ገርፎ እሱ ራሱ ይጮኻል። ሰው ቀርቶ ዝንባ ይገል መንግሥቱ ኃይለ ማርያም ቀሽብር ሲካሄድ ገብቶ ነበር ገዳም። ወያኔም ነው አሉ አንድነት ፈላጊ ዘረኛ አትበሉኝ ባይ ገንጥሎ ገጣሚ የሆነውን ሆኖ አልሆንኩኝም ባይ በዝቶ ገሎ እየጣለ የሞት አልቃሽ ሞልቶ የቃል ኪዳን ክብሩ ዋጋውም ረግሶ ባምባገነን ዘመን ውሸት ብቻ ነግሶ እንዳንሞት ተዋርደን ውርደቱ ጨርሶን ገለው ሲያለቅሱ አለና እንላለን። ሰብኖ ነግሶ ሳለ አጤ ምን አጠፉ በፊዳል ጨለማ ክብሪቷን የጫሩ የምርቶቹ ስራት የጥፋ ይውደም ያሉ ለአገር ለህዝብ ብለው መጽዋት የሆኑ ጉባኤ አዲስ አበባ ቻርተር ፊርማ ሲባል ያሉ ውርደት ወግድ ገንጣ ይጥፋ ይጣል በጎጥ መደራጀት ፈሊጥ ሆኖ ሲቀር ያሉ ጥበት ይጥፋ ኢትዮጵያችን ትቅደም ዛሬም እንደ ትላንት ሲመተሩ ስናይ እንዳንሞት ተዋርደን በውርደትም ስቃይ አለና እንላለን ካፈት ሳንለያይ። ውጠት ሳይቦጭ ቀን አቆርማጅ ሳይገርፈን ወፌላላ ሳንቀምስ እሳቱ ሳይጠብሰን በቶርች ፌር ዓለም ሳናልፍ ስንሰቃይ ባረመኔዎች እጅ ልካችን ሳይታይ እንዴት እንፈርዳለን በተገኘ ደክሞ በቃኝ ብል ቢወድቅ ቢጎዳም ጠቁሞ። በውሃላ ሳመች ይፈራል እሳት ሲጠመድ ሲያዝ ግን የሚመጣ መዓት እንዳንሞት ተዋርደን በውርደት ግን ሞተን አለና እንላለን በድል ሆነን አልቀን። ሳይጠይቅ ተወልዶ ለስቃይ ተዳርጎ ሕፃን ልጅ ዋይላል ድንገት ነቢይ ሆኖ ኢትዮጵያዊ ባዩም በትምክህት ተከሶ ለሞት ይዳረጋል መልሶ ቀልሶ ፍቅር ይስፈን ባሉ ለሰላም በቆሙ
ጦረኛ ተብለው በጦር ተወጉ። የደስታ አልማችን መከራን ቀፍቅፎ ዝምታ ጫጫታ ሐዘን ደስታ ሆኖ ፀሐይ መሬት ወርዳ ብርሃንን ፍለጋ ተኩላ ቤተ መንግሥት በግ ወደ በረሃ እንዳንሞት ተዋርደን በውርደትም ሞተን ቅጣም ባሩ ጠፍቶን አለና እንላለን። ሚሊዮን ህልሞችን በቅዠት አፍነን ማለም ደፋሪውን በፋንጃ ዘልዝለን እንባ ማንቢያ አይኖች ከፋብሪካ አምርተን የተስፋ ጧፍ ለኳሽ እጆች ቆርጠን ጥለን ከ